የቀድሞ መሪ መንግስቱ ኃይለማርያም ሰሩት ባሏቸው በደሎች ይጠቁ የሚሉት ባንድ ወገን
የለም ለምሆኑስ ማን ነው ጠያቂው የሚሉን ደግሞ በሌላው ጎራ ተሰልፈው ሙግት የገጠሙበት ቀደም ብለን በመግቢያችን ያስተዋወቅነው ዝግጅት ነው ቀዳሚው።
መልካም እንግዲህ አሉላ እንግዶቻችንን አስተዋውቅ። መንግስቱ ኃይለማርያም ለፍርድ መቅረብ አለባቸው ወንጀለኛ ናቸው የሚለውን ሐሳብ የሚያጠነጥኑት ፍትህ ለኢትዮጵያውያን የሚል ግብረ ኃይል አለ የሱ አባል አቶ ነሲቡ ስብሐት ናቸው።
የለም መንግስቱ ኃይለማርያም ሊጠየቁ አይገባም ማን ነው ጠያቂው የሚለውን መከራከሪያ የሚያቀርቡት ደግሞ
የመቶ አለቃ መስፍን ከበደ ከላስ ቬጋስ ናቸው። ሁለታችሁንም እናመሰግናለን። ከአቶ ነሲቡን ጀምረው። አቶ ነሲቡ ከዚህ ቀደም በዚህ ጉዳይ ላይ ሁለት እርሶን ሐሳብ የሚደግፉ እንግዶች አቀርበን ነበር አሉ ተስተውሳለ።
ልክ ነው።
ያንኑ መስመር ነው እርሶ የሚከተሉትና እስቲ ምንድነው በኮሎኔል መንግስቱ ኃይለማርያም ላይ የሚያቀርቡት ክስ ለምንድን ነው ለፍርድ ይቀርቡ የሚከርሶን ጀምር።
1967 ዓመተ ምህረት መስከረም ላይ ስልጣን ከተያዘ በኋላ በሶስት ወር እድሜው ሳይታሰብ የተረሸኑት 60 ሰዎች 54 የድሮ የኃይለ ሥላሴ መንግስት ባለስልጣናትን አካቶ በተደረጉ ህዳር 14 ተገደሉ ተብሎ ሲወጣ ህዳር 13 ቀን መንግስቱ ኃይለ ማርያም የፈረመበት ጀነራል አማን አንዶም ታስረው እንዲቀርቡ በከርቸሌ ለ54 የሚሆን ሰው ጉድጓድ እንዲቆፈር እና በመጨረሻም ከሌሊቱ 8 ሰዓት በጥይት ተደብድበው እንዲገደሉ እናሳውቃለን በሚል ይህንን አስፈጽሞ
የእሳቸው ፊርማ ለመሆኑ ተረጋግጧል። በነገራችን ላይ
ይህንን ህግ ነው የሚያጣራው የእሳቸው ለመሆኑ እኛ አይደለንም። እኛ መረጃውን በተገኘው መሰረት ይዘናል። ይሄም ግን የእሳቸው እንደሆነ አሁንም ለፍርድ ሲቀርቡ ነው የሚታወቀው። እነኚህ ሁሉ ሁኔታዎች ይሄ ራሱ እኛ ይህን መረጃ ስናቀርብ ከህግ አንጻር ልክ ነው አይደለም ፍርድ ቤት ይወስነዋል። እነኚህ ሁኔታዎች እንግዲህ ምንድን ነው የሚያሳዩት? ይሄ በግል ተካሄዶ በ14 ነው ለደርግ አባላት እንኳን የታወቀው። ይሄን እንኳን አሁን ለጠየቀኝ ጥያቄ በቅርቡ እኔ መጽሐፉን ላይ ብዙም ትብ ቢኖረኝም ፍስሐ ደስታ በጻፉት ላይ እንኳን ይሄንን አንስተዋል። ከዛ ጋር እንግዲህ ተጨማሪ መንግስቱ ኃይለማርያም ሊጠየቅባቸው የሚችሉት ያለ ህግ የተገደሉት ላይ ነው። በፍየል ወጠጤ ያለ ፍርድ የተገደሉ ናቸው። ለምሳሌ እንደነ ደጃዝማች ፀሐይ ወንቁ ስላሴና የመሳሰሉት በራሱ እንኳን በደርግ በነበሩት የጥር 26/69 ጉዳይ አለ። ሻለቃ ኪሮስ፣ ሻለቃ ሲሳይ፣ ብርጋዴር ጀነራል ጌታቸው ናደው፣ ኮሎኔል አጥናፉ ራሱ እነኚህ ሁሉ እንደገና በ1981 የግንቦት መፈንቅለ መንግስት የተገደሉ ጀነራሎች ያለ ፍርድ ቤት ትዕዛዝ የተገደሉ ናቸው። ይሄን ሁሉ ሊጠየቅበት ይችላል። በመጨረሻም ደግሞ ሀገር አንድ ጥይትና አንድ ሰው እስኪቀር ድረስ ሰዋለው ያለ ሰው መጨረሻ ጦሩን ሁሉ አጋፍጦና በትኖ የሸሸ ነው። በዚህ እንኳን ከህግ አንጻር በጦር ወንጀለኝነት ሊጠየቅ ይችላል። እና
ሸሽተው ወጡ ሲሉም ለዛ መረጃ አላቸው ለመሸሻቸው ማለት ነው።
እንግዲህ እሱን በምንድን ነው አሁንም እነኝ ሁኔታዎች
ለምንድን ነው ይህን ያነሳሁት?
በሬዲዮ ሁሉ የተነገረ ነው። ፈርጦ ወጣ ነው የተባለው።
እንግዲህ
የሁሉም መረጃ ነው። እንግዲህ
የተለያየ ሀሳብ ስላለ ነው። እሺ፣ የመቶ አለቃ ይቀጥሉ።
እሺ፣ በጣም አመሰግናለሁ። እንደው ሰውን ኢንተራፕት ከማድረግ ብዬ
ላለማቋረጥ። እሺ፣ መልካም፣ እናመሰግናለን።
እስከ መጨረሻው ይጨርሱ በሚል እያዳመጥኩ ነበር ያለሁት እና ግን አንዳንድ ነገሮች እውነትነት ያላቸው ባይሆኑም ቢያንስ እንደው በአንድ አባባላቸው ላደንቃቸው እወዳለሁ። እሱ ምንድን ነው አሁን የጓድ ፍስሐ ደስታ የጻፈውን መጽሐፍ እንደ ኤቪደንስ ሬፈረንስ ያደርጉ የሰማ ይመስለኛል። ብዙ እንደዚህ እንደ አቶ ነሲቡ አይነት አመለካከት ያላቸው ሰዎች ችግራቸው ምንድን ነው? በተለይ መጽሐፍና እውነታ ላይ ታሪክ ላይ መተን በምንከራከር በምንወያይ ሰዓት ፈጽሞ ይሄማ ፍቅረ ስላሴ ነው የጻፈው፣ ይህን ፍስሐ ደስታ ነው የጻፈው፣ እነዚህ ራሳቸውን ከወንጀል ነጻ ለማድረግ ብለው የጻፉት መጽሐፍ ስለሆነ ከነጭራሹ በጭፍን መጽሐፉንም አንቀበልም ይሉ አሉ። አቶ ነሲቡን የሚለያቸው ቢያንስ ይህን እውነታ መቀበላቸው ነው።
ግን እሳቸው ከተናገሩት አንዳንዱ እውነት አይደለም ብለው ጀምረዋል። መቶ አለቃ ምንድን ነው ከአቶ ነሲቡ ንግግር ላይ ስህተት?
ወደዛ ልመለስ ነው ቢያንስ ይችን ፖይንት እንደው ክሬዲት ልስጣቸውና ወደ ዋናው ነገር ልምጣ ብዬ ነው። ማለት እኔ በተፈጥሮዬ ሁሉንም እንደው በጭፍንና በድርቅ ባለ ነገር መከራከር፣ እውነት ከሆነ እውነት ነው፣ ስህተቶችም ከሆኑ ደግሞ እየተራረምን መሄድ ስላለብን ነው። ዞሮ ዞሮ እኛ የዛሬ 44 እና 45 ዓመት ለተፈጸመ ታሪክ አሁን አይነት ክርክሮችን የምንከራከር ምናልባት ትውልድ ያስተምራል በሚል ከዛ ጥፋት ከዛ መጠፋፋት ምንማራለን በሚል እንጂ አሁን እነሱ እንደሚሉት ኮሎኔል መንግስቱን የመክሰስም እሳቸውን የሚያስጠይቃቸውም እነሱ በሚሉት መልክ ማለት ነው። ምክንያቱም ይሄ የግሩፕ ጉዳይ ነው። የተወሰነ ግሩፖች በነገራችን ላይ ኮሎኔል መንግስቱን በኢትዮጵያ ታሪክ 17 ዓመት አልገዙ አስተዳደሩ ነው የምንለው እኛ አስተዳዳሪያችን ነበሩ እንጂ ገዢ አይደሉ። የገዢን ዴፊኒሽን ይገልጻሉ ብለን አናስብም። ወደ ዋና ፖይንት ስመጣ በ1966-67 እስከ 71 ድረስ ለኢትዮጵያ መልካም የሆነላት ጊዜም ነው፣ በጣም አሳፋሪ ታሪክና ጨለማ የሆነበት ጊዜ ነበር። መልካሙ ምንድነው? በተለይ ለጭቁኑ ህዝብ፣ በገጠር ለሚኖሩ፣ በከተማ ለሚኖሩ፣ ለወዛደሩ በጣም ተሰቃይቶና በጭቁና ለሚኖሩ ህዝብ መንግስቱ ነው የመሰለ መሪ መጥቶለት ብዙ ህይወቱ የተለወጠበት ብዙ ብርሃን ያየነበት ዘመን ነው። እኛ እንደዛ ነው የምናስበው። የመንግስቱ ወዳጆች፣ አፍቃሪዎች መንግስቱ ለኢትዮጵያ ምርጥ መሪ ነበር ብለን የምናስብ ሰዎች እንደዛ ነው የምናየው ከሳሾቹ ቢከሱት። በአንጻሩ ደግሞ በሌላ ሳይድ ላይ እርስ በርስ መጨፋጨፍ የነበረበት በጣም አሳዛኝ የነበረበት ጨለማ ዘመን የነበረበት እና በየትኛውም ሳይድ ላይ ያለቁት ወገኖች እኛ በኢህአፓ ሳይድ ይሁን በመኢሶን ይሁን በደርግ ይሁን ዞሮ ዞሮ የተጠፋፉት ኢትዮጵያኖች ናቸው። በእነሱ ህይወት መጥፋት ማንም በተለይ ዛሬ ላይ ቁጭ ብለን ስናስበው እሳይ ደጋራ የሚያሳይ ነገር የለም። በጣም አሳዛኝ ነው፣ አሳፋሪ ነው። በዚህ ሁላችንም ምናልባት ልባችን ሊሰበር የሚችልበት ነገር እንጂ የሚያኮራ ልብ እንደው በሚያስኮፍስ ታሪክ አልተፈጸመም። እንደ ዜጋ፣ እንደ አንድ ኢትዮጵያዊ፣ በተለይም እንደ ቀድሞ መከላከያ ሰራዊት አባልነቴ በዚህ አይነት ሁኔታ በተፈጸመው የኃይለ ስላሴ ባለስልጣኖች በሳቸውም ጭምር እንዲሁም በኢህአፓ አባሎች ወይም ደግሞ ኢህአፓዎችን በፈጸሙት ጥፋት እኔ እንደ ዜጋ በጣም ነው የሚያሳዝን። ግን ትልቁ ጥያቄ ትልቁ እውነታ የቱ ጋር ነው? እጆች ሁሉ ጣቶች ሁሉ ወደ መንግስቱ ኃይለማርያም እሱ ስለሚጠሉት ብቻ መንግስቱ ልክ ሞናስተር ገዳይ እንደነበረ ጨፍጫፊ እንደነበረ ከመግደል በስተቀር ሌላ እውቀትም ሙያም እንዳልነበረው አድርገው የሚያቀርቡት ትርክ ከዚህ ያህል አመት በኋላ እንኳን እንደው ትንሽ ወደ ማስተዋል መምጣት አለመቻላቸው ነው የሚያሳዝነው። መንግስቱ እንዴት ነው የሚታየው ኢትዮጵያ ውስጥ ነው? መንግስቱን የተወሰኑ ሰዎች፣ ባንዳዎች፣ ስልጣን የቀማቸው ሰዎች፣ የበለጣቸው ሰዎች እውነት ነው በተለያየ መልክ ሊመለከቱትና ዲፋይል ያደርጉት ይችላል። እኛ ግን መንግስቱን የምንወድ ሰዎች ወይም ደግሞ መንግስቱ ለኢትዮጵያ መልካም ነው የስጋ ዝምድና ወይም የጥቅም ግንኙነት ኖሮ ሳይሆን እንደ ዜጋ በተለይ ዛሬ ላይ ቆመን ስንመለከተው ዛሬ ኢትዮጵያ የደረሰችበትን ሁኔታ ስንመለከት ያን የነበረን ብሔራዊ ስሜት፣ ብሔራዊ ክብር፣ አንድነታችን ሰው ከሰሜን ኢትዮጵያ ተነስቶ ከኤርትራ ተነስቶ ወደ ቦረና ሄዶ ቢሰራ ማን ከዚህ መጣ የሚለው የለ። መነገድ፣ ማግባት፣ መውለድ፣ የተለያየ አይነት ህይወትን መስርቶ መኖር የሚችልበት ሁኔታ ተጠራርጎ ጠፍቶ ዛሬ ከአንድ ክፍለ ከተማ ወደ ሌላ ክፍለ ከተማ ለመንቀሳቀስ እዚህ ደረጃ የደረስንበት ሁኔታ የተሰማንን ብሔራዊ ክብር ስንመለከት መንግስቱ እንደገና ተመልሶ ጊዜን ወደ ኋላ በሪሞት ኮንትሮል ማምጣት ቢቻልና መንግስቱ ዛሬ እንኳን ለኢትዮጵያ ብቁ ነው ተመጣጣኝ ነው እንዳለን።
ቀደም ሲል አቶ ነሲቡ ግን ነጥብ በነጥብ ያስቀመጡት አለ። እንዴት ይመልሳሉ? የንጉሱን 50 ምናምን ወይም 60 ሰዎች መግደል፣ በስም የተጠቀሱ ወታደሮችን መግደል፣ የቀይ ሽብር የመሳሰለውን ይሄንን መፈጸማቸው ከወይ መንግስቱን ወንጀለኛ አያደርግም ነው ወይ የሚሉት?
በጣም ጥሩ። እኔ የጀመርኩት መንግስቱ እንዴት ይታያል ነው። መንግስቱ በኢትዮጵያ ውስጥ ስቲል የሚወነጅሉ ሰዎች እሱ እያንዳንዱን ጣት በሙሉ ወደ እሱ ላይ ተጠቁመው መንግስቱ ጨራሽና ገዳይ እንደነበረ አድርገው ነው የሚያስቡት። መንግስቱን በዚህ በጭፍጨፋና በግድያ እሱ ወንጀለኛ እንደሆነ የሚያስቡ እልመኞች ነው የምላቸው። ምክንያቱም እልም እንጂ ይሄ በተግባር የሚሆን ነገር የለም። ምክንያቱም እውነታውን ነጋገር ከተባለ በ1966-67 እስከ 71 ድረስ በየትኛውም ሳይል ላይ ከፍተኛ የሆነ ጭፍጨፋ ነበር። ኢህአፓ በመዝገብ በስነ ስርዓት በሰነድ የተረጋገጠ 271 ሰዎች ላይ ተጠያቂ በዛ ሰዓት። ሌሎቹም እንደዚሁ መኢሶንና ኢህአፓ ተጨፋጭፈዋል። እንዲያውም እሳቸው የሚቀበሉኝ ከሆነ አቶ ነሲቡ ምናልባት የፍቅረ ስላሴ ውግደረስን መጽሐፍ መጥቀስ ካለብኝ ፍቅረ ስላሴ ውግደረስ እኛና አብዮቱ በሚል መጽሐፋቸው ላይ በስነ ስርዓት በስም ዝርዝር ያውም በጣም ታዋቂ ሰዎች ሳይቀሩ እንደ የሸዋለውል መንግስቱ፣ ዶክተር ፍቅሬ መረድን እና የመሳሰሉትን ሰዎች በታዋቂዎቹ ልጥቀስ ብዬ ነው። እነዚህን ሁሉ ጨርሰው አንድም ቀን ወደ ራሳቸው አዙረው ቢያንስ ለእነዚህ ሰዎች ግድያ ተጠያቂ ነን ብለው ሲሉ አልሰማውም። ስለዚህ በዚህ ዙሪያ ላይ ከሳሹ ማን ነው ተከሳሹ ማን ነው የሚለው ነገር ትልቁ ጥያቄ ነው። ከዛው ጋር ተያይዞ በመጀመሪያ ደረጃ ላይ አንድን ግለሰብ ባለስልጣንን መክሰስ፣ የሀገር መሪዎችን መክሰስ መጠየቅ በኢትዮጵያ ብቻ አይደለም በመላው ዓለም የተለመደ ነገር ነው። ዛሬም ወደፊት የሚኖር ጉዳይ ነው። ባለስልጣን በየትኛውም ኮንዲሽን ስልጣን ላይ ይመጣል። ስልጣን ላይ ከመጣ በኋላ ለሰራቸው መልካም ስራዎች ይመሰገናል። ለሚያጠፋቸው ጥፋቶች፣ ሙስናዎች፣ የሰው ልጅ ማጥፋቶች፣ ስልጣንን ከሚገባው በላይ መጠቀም የመሳሰሉት ላይ ይጠየቃል በህግ ማለት ነው። ለመጠየቅ ግን ብዙ የሚያስፈልጉ ነገሮች አሉ። ፕሪኮንዲሽኖች መሟላት መቻል አለባቸው። ከብዙዎቹ በጥቂቶቹ እንኳን በመጀመሪያ ደረጃ ላይ ጠያቂ መንግስት ያስፈልጋል። የሚጠይቅ መንግስት በህዝብ የተመረጠ ህብረተሰቡ፣ ህዝቡ መንግስቴ ነው የሚለው የሚኮራበት ትክክለኛ የሆነ መንግስት ያስፈልጋል።
ዜጎች አይጠይቁም እንዴ?
ቁጥር ሁለት ወደዛ ለመጣ ነው። ህገ መንግስት ያስፈልጋል። ህገ መንግስት ማለት በመንግስትና በህብረተሰቡ መካከል ያለው ኮንትራት ማለት ነው። ህብረተሰቡ በዚህ ነው የምንተዳደረው ብሎ የፈረመበት፣ የተስማማበት፣ የተወያየበት፣ ያጸደቀው ህገ መንግስት ነው። መንግስት ደግሞ ህዝቦችን አስተዳድራለሁ የሚልበት ሰነድ ህገ መንግስት ነው። በእንደዚህ ያለ መልክ የጸደቀና ውይይት ላይ የደረሰ ሰነድ ኖሮ ማንኛውም ሰው ከህግ በታች ሆኖ ተጠያቂ የሚሆንበት ነገር ይኖራል። በዚህ ኮንዲሽን በየትኛው ነገር ነው የምንጠየቀው? ነው ኢትዮጵያ ውስጥ የተመረጠ መንግስት አለ ወይ? ባለፉት 27 አመት ኢትዮጵያ ውስጥ የነበረው መንግስት ምን አይነት እንደነበረ ይታወቃል። ህገ መንግስት የተባለው በማን እንደተጻፈ፣ እንዴት እንደተዘጋጀ፣ ምን አይነት ህገ መንግስት እንደነበረም ይታወቃል። ይሄንን ያሟላሉ።
ግን ያ መንግስት ህገ መንግስት ባለመኖሩ ግን ወንጀለኛ አይጠየቅም።
አቶ ነሲቡ፣ ኮሎኔል መንግስቱ ኃይለ ማርያም በገለልተኛ አይን አልታይም ቢሉ ያ ጥያቄ ቢነሳ ገለልተኛ ስለመሆኑ ትክክለኛ ፍርድ ስለማግኘታቸው ምንድነው ዋስትናው? መቶ አለቃ መስፍን ደርሶ ልምጣ። በአንድ ወቅት አገር የመራ በስልጣን ዘመኑ የተፈጸሙ ኃላፊነቶች፣ ወንጀሎች አሉ ከተባለ መጠየቅ በፍርድ ሂደቱ ማለፍ ለምን ችግር ይሆናል?